ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 3 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን ቆንጂት ታየነን።
የአዲስ አበባ ዩኒቨርሲቲ የበጀት ችግር
ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር 9 በፊት የሰጣቸውን ገንዘብ የወሰዱ ሰዎች በጠቅላላ ለእነሱ የተመደበው ባጀት 5000 ስለነበረ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም።
በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ክፍል ዲሬክተር ዶክተር ደምስቴ ዘርጋው ናቸው። ተማሪዎቹ አቤቱታ አቅርበዋል።
ይሄ ሁሉ ሆኖ ሳይሳካልን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩን አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው።
ከአዲስ አበባ ዩኒቨርሲቲ የድህረ ምረቃ ተከታታዮች መካከል ያንዱን ሐሳብ ነው የሰማችሁት። በአብይ ርዕስ ሙሉ ዘገባ ይቀርባል። ለአርዕስተ ዜናው ቆንጅት።
ዩናይትድ ስቴትስ ዛሬ ሶማሊያ ውስጥ ባደረሰችው የአየር ጥቃት 6 የአልሸባብ አባላት መገደላቸው ተገልጿል። አንዱ ዜናችን ነው። በጸጥታው ምክር ቤት በአዲስ ዙር እቀባ የተመታችው ሰሜን ኮሪያ የአልበገር ባይ መልእክት አስተላልፋለች የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናስተማችሁ።
የዩናይትድ ስቴትስ የአየር ኃይል ዛሬ ረቡዕ ደቡባዊ ሶማሊያ ውስጥ ባደረሰው ጥቃት 6 የአልሸባብ ታጣቂዎችን መግደሉ ተገለጸ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዛሬ ባወጣው መግለጫ እንዳስታወቀው ከሆነ ጥቃቱ የተካሄደው ከዋና ከተማዋ ከሞቃዲሾ 260 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ነው። ሌላ ዝርዝር መረጃ ግን አልተሰጠም። በሶስት ኢላማዎች ላይ የተነጣጠሩት የአየር ጥቃቶች የተካሄዱት ከሶማሊያ ፌዴራል መንግስት ጋር በተቀናጀ መንገድ መሆኑን መግለጫው አመልክቷል። የዛሬው ጥቃት እንደ አውሮፓውያን አቆጣጠር ከሐምሌ 1 ቀን ወዲህ የዩናይትድ ስቴትስ ኃይሎች በሽብርተኛው አልሸባብ ላይ ያካሄዱት 12ኛ ጥቃት መሆኑን ዜናው አክሎ ገልጿል። ዩናይትድ ስቴትስ ባለፈው ሳምንት በሰው አልባ አውሮፕላን ባካሄደቻቸው 2 ጥቃቶች 4 የአልሸባብ አባላትን መግደሏን እንዳስታወቀች ይታወሳል። በተያያዘ ዜና የአልሸባብ ተዋጊዎች ኬንያ ድንበር ላይ በምትገኝ በለድሃው በምትባል ከተማ ባካሄዱት ጥቃት የሚበዙት የክልሉ መንግስት ወታደሮች የሆኑ 16 ሰዎችን ገለዋል።
ቡሩንዲ ዋና ከተማ ቡጁምቡራ ውስጥ የታጠቁ ሰዎች ዛሬ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ቅጥር ግቢን ሰብረው ገብተው ጥቃት ማድረሳቸው ተገለጠ። ይህ የሆነው የኮሚሽነሩ መርማሪ አካል ቡሩንዲ ውስጥ ያለ ፍርድ ሂደት መግደል፣ ማሰርና ማሰቃየት፣ ወሲባዊ ጥቃትን ጨምሮ በሰብዕና ላይ ወንጀል ሳይፈጸም እንዳልቀረ የሚገልጽ ሪፖርት ካቀረበ ከአንድ ሳምንት በኋላ መሆኑ ነው። ቡሩንዲ ፕሬዚደንቷ ፒየር ንኩሩንዚዛ ከሁለት ዓመታት በፊት አወዛጋቢ በሆነ መንገድ ለሶስተኛ የሥልጣን ዘመን ለመወዳደር እቅድ እንዳላቸው ካሳወቁበት ጊዜ አንስቶ በፖለቲካ ሁከት እየታመሰች ናት። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ላይ በተፈጸመው ጥቃት በሰውና ንብረት ላይ ስለደረሰ ጉዳት ለጊዜው የተሰጠ መረጃ የለም። የአሜሪካ ድምፅ የማዕከላዊ አፍሪካ ዘጋቢ እንዳለው ታጣቂዎቹ በተባበሩት መንግስታት ድርጅቱ ቅጥር ግቢ ውስጥ ጥሰው የገቡት የግቢውን የጥበቃ ኃይሎች ካንበረከኩ በኋላ ነበር።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሚያንማርን ወይም በቀድሞ ስሟ በርማን በተግባር እየመሩ ያሉት አውን ሳን ሱቺ በዚህ ወር በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ እንደማይገኙ ተገለጸ። ምክንያት በአገሪቱ ምዕራባዊ ክፍል ለሚኖሩ 370 ሺህ ለሚሆኑ የሮሂንግያ ሙስሊሞች ወደ ባንግላዴሽ መሰደድ መነሻ የሆነውን አመጽ ለማስቆም በሚያደርጉት ጥረት ላይ ዓለም አቀፍ ትችት እየተሰነዘረባቸው በመሆኑ ከማይክል ብራውን ዘንድ የደረሰን ዘገባ አለ። አዲሱ አበባ ያቀርበዋል።
የመንግስቱ ቃል አቀባይ ዛፋቲ ዛሬ ረቡ በሰጡት ቃል የኖቤል ሰላም ሎሬቷ ሳንሱቺ በመካሄድ ላይ ያለውን ቀውስ ለማርገብ የጀመሩትን ጥረት እዚሁ ሀገር ውስጥ ቆይተው ይቀጥሉበታል ብለዋል። ስብሰባ እንዲጠራ የተጠየቀው በብሪታንያና በስዊድን ሲሆን ይህም የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ዋና ኃላፊ ዘይድ ራአድ አልሁሴን ባለፈው ሰኞ ድርጊቱ የዘር ማጽዳት ማሳያ መሆኑን ከገለጡ በኋላ ነው።
Last year I warned that the pattern of gross violations of the human rights of the Rohingya suggested a widespread or systematic
ይህ በሮሂንግያ ሙስሊሞች ላይ የሚካሄደው የጅምላ መብት ረገጣ ሆን ተብሎና ተቀነባብሮ የሚፈጸም የዘር ማጽዳትና ማበረሰቡንም ለማግለል የሚፈጸም የተቀነባበረ ወንጀል መሆኑን ባለፈው አመት ተናግሬ ነበር። እንዲያ ከሆነ ደግሞ በፍርድ ቤት ትዕዛዝ የሚፈጸም ነው ማለት ነው። ምክንያቱም በዚያ ያለውን የሰብአዊ መብት ረገጣ ለመመርመር ማንያማር ፈቃደኛ ሆና አልተገኘችም።
ሚያንማር ውስጥ አመጽ ከተቀሰቀሰበት ካለፈው ነሐሴ 19 ቀን ወዲህ አመጹን ሽሽት 370 ሺህ የሮሂንግያ ነዋሪዎች ወደ ባንግላዴሽ እንደተሰደዱ የተባበሩት መንግስታት ድርጅት ስደተኞች መስሪያ ቤት አመልክቶ በተያያዘ ግጭትም 400 ያህል ሰዎች እንደሞቱ ገልጧል። ይህ በእንዲህ እንዳለ ባንግላዴሽ የሚገኙት የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የህፃናት ጥበቃ ኃላፊው ዣን ሌቢ እንደገለጡት ብዙዎቹ በውሃ ወለድ ህመም የመያዝ አደጋ ያጠላባቸው ወደ 200 ሺህ ህፃናት አስቸኳይ የምግብ እርዳታ ያስፈልጋቸዋል። በተያያዘ ዜና ዛሬ ረቡዕ ኢንዶኔዥያ ባንግላዴሽ ለሚገኙት ስደተኞች የተለያዩ የምግብ እርዳታዎችንና ድንኳኖችን የላከች ሲሆን ይህም ከማንያማርና ከባንግላዴሽ ባለስልጣናት ጋር በመመካከር እንደሆነ ታውቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዘረኝነትን፣ ጽንፈኝነትን፣ ጸረ ሴማዊነትንና የነጮች የበላይነት አመለካከትን የሚደግፉ ቡድኖችን በግልጽ እንዲያወግዙ የሀገሪቱ ምክር ቤት ውሳኔ ያሳለፈ ሰኞ ዕለት የመወሰኛው ምክር ቤት ያጸደቀውን ውሳኔ የተወካዮች ምክር ቤቱ ትናንት አሳልፎታል። በመቀጠል ደግሞ ውሳኔው ለፕሬዝደንቱ ይቀርባል። ፕሬዝደንት ትራምፕ ባለፈው ወር ቨርጂኒያዋ ሻርለትስቪል ከተማ ውስጥ በተካሄደው የነጭ ብሔርተኞች ሰልፍ ላይ የተፈጠረውን ሁከት አስመልክተው በሰጡት ምላሽ የተነሳ ነቀፋ እንደገጠማቸው የሚዘነጋ አይደለም። ውሳኔውን ከሁለቱም ፓርቲዎች አባላት ጋር በመተባበር ያቀረቡት ዲሞክራቱ የመወሰኛው ምክር ቤት አባል ማርክ ዎርነር ናቸው። አብረዋቸው ያቀረቡትም ዲሞክራት ሴኔተሮች ቲም ኬን እና ሪቻርድ ሎሜንታል እንዲሁም ሪፑብሊካኖቹ ኮሪ ጋርነር፣ ጆኒ አይዛክሰን እና ሊሳ ማርኮስኪ ናቸው። ውሳኔው የመጀመሪያውን የሻርለትስቪሉን ሰልፍ ዘረኛና ጸረ ሴማዊ መፈክሮችን አንግበው ችቦ አቀጣጥለው የወጡ በመቶች የተቆጠሩ ነጭ ብሔርተኞች የነጭ የበላይነትና የኒዮናዚ አመለካከት አቀንቃኞች ሊቃወሟቸው የወጡ ሰልፈኞችን ኃይል በቀላቀለ መንገድ ጸብ ገጥመዋል ሲል ገልጾታል። በማግስቱ ደግሞ ኒዮናዚ አመለካከት አቀንቃኝ መሆኑ የተገለጸው ግለሰብ መኪናውን በተቃዋሚ ሰልፈኞች መሃል ነርቶ ሄዘር ሄር የተባለችውን ሴት ሲገል ሌሎች 19 ሰዎች ማቅሰሉ ይታወሳል። ሰልፎቹን ከአየር በመከታተል ላይ የነበሩ ሁለት የቨርጂኒያ ክፍለ ግዛት ፖሊሶች ሄሊኮፕተራቸው ተከስክሳ ሞተዋል። የዩናይትድ ስቴትስ ኮንግረስ በሄዘር ሄር ላይ የተፈጸመው እንግዲያ የአገር ውስጥ የሽብር ጥቃት ሲል አውግዞታል። የዩናይትድ ስቴትስ ኮንግረስ ባሳለፈው ውሳኔ የዩናይትድ ስቴትስ ሕዝብ መገለጫ ከሆኑት እሴቶች ጋር ተጻራሪ የሆኑ የጥላቻና ያለመቻቻል መገለጫዎች የሆኑት የነጭ ብሔርተኝነት፣ የነጭ የበላይነትና ኒዮናዚ አመለካከቶችን ምክር ቤቱ አይቀበልም ይላል።
ሰሜን ኮሪያ በኒኩሌርና በተምዘግዛጊ ሚሳኤል የጦር መሳሪያ ግንባታ መርሃ ግብሯ ሳቢያ በቅርቡ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የተጣለባትን አዲስ ዙር ማዕቀብ ተከትሎ በፊናዋ አዲስ የእምቢተኝነት ማሳያ መልእክት አውጥታለች። በመጠነ ሰፊ የምጣኔ ሀብት እገዳ አማካይነት የሀገሪቱንና የህዝቦቿን እስትንፋስ ጨርሶ ለማሳጣት የተነጣጠሩ ሲል የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በኦፊሴሉ የሀገሪቱ የዜና አገልግሎት አማካኝነት ዛሬ ባወጣው መግለጫ አዲሶቹን ማዕቀቦች ነቅፏል። በመሆኑም ህዝባዊት ዲሞክራሲያዊት ሪፐብሊክ ኮሪያ የሀገሪቱን ሉዓላዊነትና ዘለቄታ ለማረጋገጥ የያዘችውን ጥረት በእጥፍ ታሳድጋለች ያለው የሰሜን ኮሪያ የውጭ ጉዳይ ሚኒስቴር መግለጫ የጸጥታ ጥበቃ ምክር ቤቱ ያጸደቀውን አዲስ ዙር ማዕቀብ ያስተባበረችው ዩናይትድ ስቴትስም የበረታ ስቃይ እንደሚጠብቃት ዝቷል። የዜናው ሰዓት አበቃ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ፕሮግራማችን ነው።
ላይቤሪያ የፊታችን ጥቅምት አጠቃላይ ምርጫ ታካሂዳለች። ፕሬዚዳንት ሰርሊፍ ስልጣን ይለቃሉ።
አትስተሳሳቱ፣ በምንም አይነት ዝም ብለን በመቀመጥ ዲሞክራሲያዊ መብቶቻችንን አንነጠቅም። በሕዝብ ያልተመረጠ መሪም ስልጣን ላይ አናስቀምጥም።
ታዋቂው የእግር ኳስ ተጫዋችና የላይቤሪያ እንደራሴ ጆርጅ ዊያን ድምጽ ነው የሰማነው። ዝርዝሩ በዛሬው የዲሞክራሲ በተግባር ፕሮግራማችን ላይ ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በመንግስት ድጋፍ የድህረ ምረቃ ፕሮግራም ለሚከታተሉ ተማሪዎች የምርምር ስራ የተፈቀደው በጀት የሚመለከተው ካለፈው ዓመት ህዳር ወር ወዲህ የተመዘገቡ የምርምር ስራዎችን ብቻ ነው ሲሉ በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲፓርትመንት ዲሬክተር ዶክተር ደምሴ ዘርጋው አስታወቁ። ከትምህርት ሚኒስትሩም ሆነ ከገንዘብና ኢኮኖሚ ትብብር ሚኒስቴር የተላኩ ደብዳቤዎች ከዚህ የተለየ መመሪያ አልሰጡም ብለዋል ዲሬክተሩ። መለስካቸው አመሃ ዝርዝሩ ልኳል።
በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲሬክተር ዶክተር ደምስ ዘርጋው ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንዳስታወቁት በ2009 ዓ ም የመጀመሪያ ሩብ ዓመት ማጠቃለያ ላይ ለድኅረ ምረቃ ተማሪዎች የምርምር ሥራ በመንግሥት የተፈቀደው በጀት ተግባራዊ የሚሆነው በዚህ ጊዜ ውስጥ ለተመዘገቡ የምርምር ሥራዎችና ወደፊትም ለሚመዘገቡት ብቻ ነው ብለዋል። ከዚህ በፊት በመንግስት ይሰጥ የነበረውን ድጋፍ መለስ ብለው ያስታወሱት የሥራ መሪ ከዚህ ቀደም ለሁለተኛ ዲግሪ መርሃ ግብር ለተፈጥሮ ሳይንስ ተማሪዎች 7000 ብር፣ ለማኅበራዊ ሳይንስ ተማሪዎች 5000 ብር ሲሰጥ እንደቆየ ገልጸዋል። በአዲሱ በጀት መሠረት ደግሞ እንደ ቅደም ተከተላቸው ወደ 20000ና 15000 ብር ከፍ እንዳሉም አስታውቀዋል። ባለፈው ሳምንት ቅሬታቸውን ለአሜሪካ ድምፅ ያቀረቡ የዩኒቨርሲቲው የክረምት መርሃ ግብር የድህረ ምረቃ ተማሪዎችም አዲሱ በጀት አይመለከታቸውም ሲሉ ያብራራሉ።
ተማሪዎቹ ያነሱን ጥያቄ በሚመለከት ከህዳር 9 ጀምሮ ሪሰርቻቸውን ፕሮፖዛል ለሚያቀርቡ ስራቸውን ለሚያከናውኑ ተማሪዎች ይኸው የተመደበው ገንዘብ እየተሰጠ አሁንም ሁሉም ይሄን የሚመለከታቸው በሙሉ ገንዘብ እየወሰዱ እየተጠቀሙበት ይገኛሉ። ነገር ግን ከዛ ጊዜ በፊት ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር 9 በፊት የሰጣቸውን ገንዘብ የወሰዱ ሰዎች በተክላላ ለነሱ የተመደበው ባጀት 5000 ስለነበረ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም። በዚህም የተነሳ እኛ ህጉንና ደንቡን ተከትለን ህግ ወደፊት ስለሚሰራ እነሱ ቀደም ብሎ ስለወሰዱ ባጀታቸውንም ስለጨረሱ በአዲሱ ውስጥ ሊጠቃሉ የሚችሉበት ግራውንድ ስለሌለ በዛ ላይ ተመስርተን ተማሪዎቹ ይህንን ክፍያ ሊያገኙ የማይችሉበት ሁኔታ እንዲኖር ሆነዋል። ይሄ ነው እንግዲህ አጠቃላይ ያለው ሁኔታ።
ከቅሬታ አቅራቢ ተማሪዎች ወኪሎች መካከል አቶ መሐመድ ይመር ይህ መልስ ከዩኒቨርሲቲው የተለያዩ አካላት እንደተሰጣቸው አልሸሸጉም። ይሁንና በተሰጣቸው መልስ ተማሪዎቹ ስላረኩ ወይንም ስላልተስማሙ ጉዳያቸውን ወደ ብዙ የመንግስት መስሪያ ቤቶችና ወደ ኢህአዴግ ጽህፈት ቤትም እንዳደረሱት ይገልጻሉ።
ይሄ ሁሉ ሆኖ ሳይሳካልን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በእሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩን አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው።
የትምህርት ሚኒስትሩ ዶክተር ጥላዬ ጌቴ ለ37 ዩኒቨርሲቲዎች በጻፉት ደብዳቤ በተለያዩ ዩኒቨርሲቲዎች በተለያዩ የትምህርት መስኮች በትምህርት ሚኒስቴር ስፖንሰርነት ለሁለተኛ ዲግሪ በክረምት ተከታታይ ትምህርት መርሃ ግብር የሚሰለጥኑ የመሰናዶ መምህራን የጥናትና ምርምር ድጋፍ ክፍያን አስመልክቶ የድህረ ምረቃ ትምህርታቸውን ሲከታተሉ ለቆዩትና በቀጣይ ተመሳሳይ ፕሮግራም ለሚከታተሉ ሰልጣኞች ህዳር 23 ቀን 2009 ዓ.ም ምረት ከገንዘብና ኢኮኖሚ ሚኒስቴር በተላለፈው መመሪያ መሰረት እንዲከፈላቸው አሳስባለሁ ሲሉ ግልባጩንም ለገንዘብና ኢኮኖሚ ትብብር ሚኒስቴር ቪኦኤ እንዴት ነው ይህን ማሳሰቢያ አዲስ አበባ ዩኒቨርሲቲ የማይፈጽመው ሲል ለዶክተር ደምስ ዘርጋው ጥያቄ አቅርበዋል።
ደብዳቤው ላይ የሚያሳየው ከዚህ በፊት ከዳ 9 ጀምሮ ያለው ነው። እኛ ደግሞ የተከተልነው ምንድነው? ህግ ወደፊት እንጂ የወጣ ደብዳቤ የወጣ መመሪያ የወጣ አቅጣጫ ወደፊት እንጂ ወደኋላ ሄዶ አይሰራም። ስለማይሰራ ይሄ ከክፍያ ስርዓት ይስተካከል የተባለው ከዳ 9 ጀምሮ ነው። ከዳ 9 በፊት ስራቸውን ለመስራት የተከፈላቸው ገንዘብ ተማሪዎች ትምህርታቸውን ባይጨርሱም በዛን ጊዜ የወጣው ባጀት ነው ለነሱ ያላቸው። እነሱን የሚያጠቃልል ከሆነ ከዳር 9 በኋላም እነሱን ይገቡ ከሆነ በፓይፕላይን ላይ ሆነው ትምህርታቸውን ያልጨረሱ ሪሰርቻቸውን ያልጨረሱ ተማሪዎችም ይጠቃለሉ ብሎ ግልጽ የሆነ የመጣ አቅጣጫ የለም። ነገር ግን ሪሰርች የተመደበላቸው ገንዘብ ወስደው ስራ ላይ ያሉና ሪሰርቻቸውን ጨርሰው አላስረከቡ ተማሪዎችንም ያጠቃልላል የሚል ግልጽ የሆነ ደብዳቤ ግልጽ የሆነ አቅጣጫ ከመጣ እና ይሄን ነገር ከመጣ እኛም አንሰጥበት ምንም ምክንያት የለም። ይሄ ገንዘብ ለሪሰርች የተመደበ ነው፣ የተመደበው በገንዘብ ነው። እኛ ኢምፕሊመንት አድራጊዎች እንጂ እነዚህ የሚመጡትን ማንኛቸውም አቅጣጫዎች አንተረጉማቸው። ስለማንተረጉማቸው በቀጥታ በተባለው መሰረት በወረቀቶቹ ላይ በመጣው አቅጣጫ መሰረት ነው የምንፈጽመው።
ዶክተር ደምስ አሁን የሚሉት የለዚህ ክፍያ ህጋው የሚሆኑት ተማሪዎች በዚህ አመት የመጨረሻ ሲሲሳቸውን ማሟያት ጽሑፋቸውን የምርምር ስራቸውን የሚያቀርቡ ሰዎች ብቻ ናቸው ማለት ነው።
ይሄ ማለት ብቻ ሳይሆን አንድ ቴሲስ ፕሮባብሊ 6 ወር ሊፈጅ ይችላል፣ 9 ወር ሊሆን አንዳንድ አንዳንዶችም ከአቅማቸው በላይ በሆነ መንገድ ከዛም በላይ ሊሆን ይችላል። እኛ ምንድነው ልክ ከዚህ የትምህርት አመት ጀምሮ ካለፈው ከ2009 ጀምሮ ከዛ ጊዜ ጀምሮ ቴሲሳቸውን ለመስራት እቅድ የሚያቀርቡ ሪሰርች የሚያካሂዱ ጥናት የሚያካሂዱ ተማሪዎች ይሄን አዲሱን የመጣውን እድል ተጠቃሚ ይሆናሉ። ከዛ በፊት ግን የነበሩ ተማሪዎች ጨረሱም አልጨረሱም ለነሱ ባጀታቸው ይሄ ነው ተብሎ የተሰጣቸው ስለሆነ አዲስ የመጣው ማዕቀፍ እነሱን አያጠቃልልም።
ስለዚህ እርስዎ የሚሉኝ አሁን ከትምህርት ሚኒስቴር ራሱ የወጣው ወይንም ትምህርት ሚኒስትሩ የጻፈው ደብዳቤ በእነዚህ ጥያቄዎች ላይ ግልጽ ስላልሆነ መስራት አንችልም ነው?
የመጀመሪያ ትምህርት ሚኒስቴር ከትምህርት ሚኒስቴር በፊት ገንዘብ ሚኒስቴር ያወጣው መመሪያ የሚያሳየው ከህዳር 9 ነው የሚለው። ትምህርት ሚኒስቴርም እንደገና የጻፈው ከህዳር 9 ነው የሚለው። በህዳር 9 ወደፊት ለሚመጣ ነው እንጂ ከዚህ በፊት ለነበሩትንም ያጠቃልል የሚል ነገር እዛ ደብዳቤ ውስጥ የለበትም። እዛ ደብዳቤ ውስጥ ቀደም ብሎ ገንዘብ ቢወስዱም ነገር ግን ትምህርት ጥናታቸው ስላልጨረሱ ገንዘቡ እነሱን ይመለከታል ተብሎ ክሊርሊ ስቴትድ የሆነ ነገር የለም። ስለዚህ እኛ የምንመራው ቀደም ብሎ በወጣውም ኋላም የወጣው ደብዳቤ የሚያሳየው ከህዳር 9 ጀምሮ ነው የሚለው። በዚህም የተነሳ ትምህርት ሚኒስቴር ከህዳር 9 ካለ፣ ገንዘብ ሚኒስቴር ከህዳር 9 ካለ እኛ ከዛ በፊት 100% ለወሰዱ ሰዎች ልንሰጥ የምንችልበት መሰረት አይኖርም ማለት ነው። ስለዚህ ይሄን መሰረት በሌለበት ሁኔታ መክፈል አንችልም፣ ተጠያቂነትም ያስከትልበት።
በጣም አመሰግናለሁ ዶክተር ደምስ ዘርጋው ስለተባበሩ።
እኔም በጣም አመሰግናለሁ።
መለስካቸውን ለዘገባውን አመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች መካከል ያለውን ጥቃትና ግጭት ለማስቆም መንግስት ጣልቃ እንዲገባ የተለያዩ የፖለቲካ ፓርቲዎች ጥሪ ያቀረቡ። በኦሮሚያ የሚንቀሳቀሱት እነዚሁ የክልል ፓርቲዎች መግለጫውን ያወጡት ሰሞኑን ቀጥሏል ያሉትን ግጭት መነሻ በማድረግ ነው። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
ሰሞኑን ይህንን መግለጫ ያወጡት የኦሮሞ አንድነት ዲሞክራሲያዊ ፓርቲ፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሞ አቦ ነጻነት ግንባር፣ የገዳ ስርዓት አራማጅ ፓርቲ፣ የኦሮሞ ነጻነት አንድነት ግንባርና የኦሮሞ ነጻነት ብሔራዊ ፓርቲ የተባሉና በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች ናቸው። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች የቀጠለው ግጭት እንዳሳሰባቸው በመግለጽ በተለይም ለኦሮሚያ ገዢ ፓርቲ ኦህዴድ ሲያሳውቁ መቆየታቸውን ጠቁመዋል። ከዚሁ ገዢ ፓርቲ ጋር ባላቸው የጋራ ምክር ቤት በኩል ሳይቀር ችግሩ ትኩረት እንዲያገኝ ሲጥሩ መቆየታቸውንም ነው የጠቆሙት። ይህም ሆኖ ግጭቱ ከትናንት እስከ ዛሬ ባለበት ሁኔታ መቀጠሉን ገልጸዋል። የገዳ ስርዓት አራማጅ ፓርቲ ሊቀመንበር አቶ ሮበሌ ታደሰ ይህንኑን የሚያብራሩት
በኢትዮጵያ ሶማሌና በኦሮሚያ ብሔራዊ ክልላዊ መንግስት ድንበር አካባቢ የሚከሰቱ ግጭቶች ተደጋጋሚ ናቸው። ብዙ ሰዎች ሞተዋል። ከሐራር እስከ ሞያሌ ድረስ አምስት ዞኖችን ያካተተ ነው። እነዚህ በሀገር ሽማግሌዎችም የሁለቱ ክልሎች ኃላፊዎችም ሽማግሌዎች የሀገር ሽማግሌዎችን ተነጋግሮ ውሳኔ አስተላልፎ ነበር። ነገር ግን በአሁኑ ጊዜ የታጠቀ ኃይል ከጉርሱም እስከ ሐራር እስከ ሞያሌ ድረስ ህዝባችን እያጠቃ ነው። እዛ አካባቢ ያሉት አርብቶ አደሮች ናቸው፣ ያልታጠቁ ናቸው።
በሁለቱ ክልሎች ድንበር የሚፈጠረውን ግጭት ከማስቆም አንጻር ከመንግስት የሚጠብቁት እርምጃ ምን እንደሆነም አቶ ሮበላ አብራርተዋል።
ዋናው ነገር ህዝባችን ላይ አርብቶ አደሮቻችን ላይ እየደረሰ ያለው በአስቸኳይ እንዲቆም ነው። ይህን ደግሞ መከላከያ ሰራዊት ጣልቃ ገብቶ የፌዴራል ሰራዊት ጣልቃ ገብቶ እንዲያስቆም ነው። ከዛ በኋላ ችግር ፈጣሪ የሆነውን በመለየት ለህግ እንዲያቀርብ ነው። ሶስተኛ ደግሞ አንድ ሀገር ህዝብ የድንበር ግጭት ይህናል በጦር መሳሪያ የታገዘ ግጭት መፍጠር የለበት። አንድ ሀገር ህዝብ ነው በፌዴራል ስርዓት የሚተዳደር በህገ መንግስቱ በአንድ ህገ መንግስት የሚተዳደሩ ህዝቦች ናቸው እና ችግሮቹ በሰላማዊ መንገድ መፍታት ይቻላል። በ98 ዓ.ም 1998 ህዝብ ውሳኔ አድርጓል እና አሁን ይሄ ተካሄደ ያለው ሽሚያ ነው። ምንም ሳይረጋጉ ህዝብ ውሳኔ ለማድረግ እየተካሄደ ያለው ሽሚያ ይሄ ቀጣይነት ያለው ሰላም ሊያመጣ ስለማይችል መጀመሪያ እንዲህ አይነት ችግር የሚፈጥሩትን ህዝቦች ላይ ጦርነት የከፈቱትን ኃይሎችን ማስቆምና ለህግ ማቅረብ፣ ከዛ በኋላ ህዝቡ ወደ ቦታ እንዲመለስና እንዲረጋጋ ማድረግ። ከዛ ድንበሩ የት ነው ይታወቃል። የሁለቱ ህዝቦች የት እንደሆነ ማን የኦሮሚያ ስር ነው ማን የሶማሌ ክልል ውስጥ ነው የሚለውን ነገር ይታወቃል። እና በተረጋጋ ሁኔታ ህዝበ ውሳኔ ማካሄድ ነው እንጂ በዚህ ከፍተኛ ህዝብ በተፈናቀለበት ወቅት ህዝበ ውሳኔ ማድረግ አግባብ አይደለም። ቀጣይነት ያለው ሰላም ሊመጣ ስለማይችል ዋናው የፌዴራል ሰራዊት ወይ መከላከያ ሰራዊት ጣልቃ መግባት ነው፣ ህገ መንግስቱ መጠበቅ ነው።
በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የሚከሰተውን ግጭት በተመለከተ የሁለቱ ክልሎች መንግስታት ያላቸው ግምገማ የተለያየ ነው። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ታጣቂዎቹ የሚመጡትና በዜጎች ላይ ጥቃት የሚፈጽሙት ከኦሮሚያ በመነሳት እንደሆነ ሲገልጽ ቆይቷል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ከኢትዮጵያ ሶማሌ ክልል የሚመጡ ታጣቂዎች በአዋሳኝ ወረዳዎች አካባቢ ጥቃት ሲፈጽሙ መቆየታቸውን ይገልጻል። በዚሁ በኦሮሚያ ክልል የሚንቀሳቀሱት እነዚሁ ፓርቲዎች ያንጸባረቁትም ይህንኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን ለዘገባው። በዚሁ በኦሮሚያና በሶማሌ ክልሎች መካከል ስለሚስተዋለው ጥቃትና ግጭት ከፌዴራል መንግስት መልስ ለማግኘት ያደረግነው ተደጋጋሚ ሙከራ እስካሁን አልተሳካም። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ግን ዛሬ ለመንግስት መገናኛ ብዙሃን የሰጡትን መግለጫ ዩቱብ ላይ አግኝተናል። እንሆ ከተናገሩት
ባለፈው ሳምንት ለግጭት የሚጋብዙ አንዳንድ እንቅስቃሴዎች በሞያሌ በኩልም እንደነበረ እና የሰው ህይወት እንዳለፈ ያንን ለመቆጣጠርም ከፌደራል የምመለከተው ሚኒስትር መስሪያ ቤት እና የሁለቱ ክልሎች ፕሬዚዳንቶች እና ሌሎች አመራሮች በተገኙበት ይሄ ግጭት እንዲቆም ተደርጓል። አሁን ደግሞ ከትናንት ወዲያ በደደር አካባቢ ሁለት አመራሮች ተገደሉና በዛ ምክንያት ግጭት እንደተቀሰቀሰ ደደር ወረዳው አካባቢና ይሄ ተዛምቶ ወደ ትናንትና ወደ አወዳይ እንደመጣ ነው ያለን መረጃ የሚያሳየው። እንግዲህ በዚህ ምክንያት ደደር ከተማም ትናንትና ግጭት ነበረ። የሰው ህይወት አልፏል። ተሳት ትጥቅ እንዲያስፈቱ እንዲሁም ደግሞ ሁኔታውን እንዲቆጣጠሩ በክቡር ጠቅላይ በኩል ትዕዛዝ ተላልፎ ያ ተግባር ላይ ውሏል ማለት ነው። ሁለተኛ የፌዴራል ፖሊስ እንዲሁ ገብቶ ግጭት ያለበትን ሁኔታ እንዲቆጣጠርና በሰው ህይወት ላይ እንዲሁም ደግሞ በንብረት ላይ ጉዳት እንዳይደርስ አስፈላጊ ቁጥጥር እንዲደረግ እየተደረገ ነው ያለው። እንዲሁም ደግሞ የፌዴራል የሰብአዊ መብት ኮሚሽን ከሰብአዊ መብቶች ጥሰት ጋር የተያያዙ ችግሮችን እንዲያጣራ ትዕዛዝ ተሰጥቶ እነሱም ደግሞ ተንቀሳቅሰዋል ማለት ነው። በዚህ ግጭት ምክንያት ከጅጅጋ እየተፈናቀሉ እንዲሁም ደግሞ ከወዳይና ከአካባቢው ከሐረርጌ አካባቢ ማለት ነው የተፈናቀሉ ሰዎች ወደ 600 የሚሆኑ ተፈናቅሎ ማታ ሐረር ከተማ ነበሩ። እነሱ አስፈላጊ ድጋፍ ተደርጎላቸው አሁን ዛሬ በጠዋት ላይ ወደ መጡበት እንዲመለሱ ሁኔታው እየተረጋጋ ስለሆነ ይህ ስራ እየተሰራ ነው የሚገኘው ማለት ነው።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የካሪቢያንና የደቡብ ምስራቅ ዩናይትድ ስቴትስ አካባቢዎችን ሲያምስ በቆየው እርማ በሚባል መጠሪያ የተሰጠው ብርቱ ዝናብ የተቀላቀለበት የውቅያኖስ ማዕበል ከ46 በላይ የሚሆኑ ሰዎች ሕይወት መጥፋቱ ታውቋል። በሚሊዮኖች የሚቆጠሩ ቤቶች የኤሌክትሪክ ኃይል አገልግሎት እንዳጡ ተገልጿል። በዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢያችን ክሌር ባብ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛለች። ሂሪኬን እርማ በካሪቢያንና በደቡብ ምስራቅ ዩናይትድ ስቴትስ ፍሎሪዳ፣ ጆርጂያ፣ ደቡብ ካሮላይናና አላባማ ያደረሱትን ጉዳት መሰረት በማድረግ ሰዎችን በማትረፍና እርዳታ በማቅረብ ተግባር ለመርዳት ከ30,000 በላይ የሚሆኑ ወታደራዊ ሰራተኞች እየተመደቡ መሆናቸውን የአገሪቱ መከላከያ ሚኒስቴር ገልጿል። ከሰሜን ካሮላይና የተነሱ ወታደሮች ካለምንም ችግር በጎርፍ በኩል ለማለፍ በሚችሉ ካሚዮኖች የተጫኑ አቅርቦቶችን ይዘው እንደሚጓዙ፣ ማሪኖች ደግሞ በአይሮፕላን ወደ ቨርጂን አይላንድስ ደሴቶች እንደሚጓዙ የመከላከያ ሚኒስቴሩ ጠቁመዋል። ዩኤስኤስ አብርሃም ሊንከን ላይ ያሉ የባህር ኃይል ሰራተኞች ፍሎሪዳ ኪስ ወደ ተባሉት የደሴቶች ሰንሰለት በአይሮፕላን አቅርቦቶች እንደሚያደርሱም የመከላከያው ሚኒስቴር አክሎ ገልጿል። በብሔራዊ ዘብ ቢሮ የእንቅስቃሴዎች ምክትል ስራ አስኪያጅ ብሪጋደር ጀነራል ግሌን ሃግለር ያብራራሉ።
በአሁኑ ጊዜ ጥረት በማድረግ ላይ ያለነው አሁን ያለውን አስከፊ ሁኔታ በተቻለ ፍጥነት ወደ ቀድሞ ጤናማ ሁኔታ እንዲመለስ ለማድረግ ነው።
በአሁኑ ወቅት በሄሪኬን እርማ የረድኤት ተግባር ከተሰማሩት የዩናይትድ ስቴትስ ወታደራዊ ሰራተኞች ግማሽ የሚሆኑት የብሔራዊ ዘብ ኃይሎች መሆናቸውን ግለን ሃግለር ገልጸዋል።
We do medevac, we do air search and rescue, we do a lot of ground search and rescue. We also provide, you know,
ህክምና አገልግሎት በማግኘት ላይ ያሉ ሰዎችን ወደ ተሻለ ቦታ እንወስዳለን። በአውሮፕላን እየፈለግን ለማዳን እንጥራለን። በየብስም እንደዚሁ እየፈለግን ለማዳን እንጥራለን። የማጓጓዣ አቅርቦቶችን እንዲሟሉ እናደርጋለን። ሱቆች ለተዘጉ እርዳታ ለሚያስፈልገው ህዝብ ውሃና ነዳጅ ዘይት የመሳሰሉትንም በማቅረብ እንረዳለን።
የአሜሪካ ወታደሮች በውጭ ሀገራት ሁለት ጦርነቶች በመዋጋት ላይ ባሉበት በአሁኑ ወቅት በሀገር ውስጥ የሚቀርበው የእርዳታ ጥሪ እየጨመረ ሄዷል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ነው። በፌስቡክና በትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3:29 ሆኗል።
አስተናጋጆቻችሁ ቆንጂት ታይና
እኔም ሰለሞን አባተ ነን። ከስልክ አስተያየቶቻችሁ እስቲ ጥቂቱን እናስደምጣችሁ።
ሰላም ሰላም፣ ከነስተልኝ እንደምናላችሁ ቪዎች እንኳን ለአዲስ አመት አደረሳችሁ። ዛሬ ደወልኩበት ጉዳይ በኦሮሚያ ክልል ስለተነሳው ግጭት ነው። ሁለቱ የክልሉ ባለስልጣኖች የሰጡትን አስተያየት ሰምቻለሁ። በጣም የሚያሳዝን ነው። በምድራችን ላይ በምዕራብ ኢትዮጵያ፣ በሰሜን ምዕራብ ኢትዮጵያ፣ እንዲሁም በምዕራብ ኢትዮጵያ፣ አሁን ደግሞ በምስራቅ ኢትዮጵያ ምን ስራ እየተሰራ እንደሆነና የሶማሊያ መንግስት ድሮ በጦርነት ያጣውን መሬት አሁን በዚህ ግርግር መልሶ ለመውሰድ የጎመጀ ይመስላል። ስልጣን ያለው መንግስትም ይህንን ለማስፈጸም ስውር ደባውን ይኸው እየፈጸመ ነው። እባካችሁ እንደው ሰሚ ካለ እንደው የጠቅላይ ሚኒስትሩንም ወይም ሌሎች ባለስልጣኖችንም እባካችሁ አነጋግራችሁ ይህ ነገር አድብ እንዲያገኝና ህዝብ ከልቂት እንዲተርፍ ብታስደርጉልን ነው እባካችሁ። እናንተ ውጪ የዚህ ህዝብ ድምፅ የሚሰማበት ሌላ ምንም መንገድ የለም። ህዝቡንም ሊደርስ የሚችለው ሬዲዮ ጣቢያ ይሄ ብቻ ነው። ታመሰግናለሁ። እዚህ ከዋሽንግተን ዲሲ ሰላሙ
አይወነበት ጊዜ ነው። ምክንያቱም አንድ ብሔር ኦሮሚያ ክልል ሄደ ጥሩት ነው መጣ ምንሰራ መጣ የሚል የህብረተሰብ ጥያቄ እንደገና የተለያዩ ችግሮች አሉ። ምን ችግሮች? በትግራይ አይታዩም፣ በአማራ አይታዩም፣ በሶማሌ አይታዩም። በርካታ የበርካታ ጊዜ የሚታዩት በኦሮሚያ ክልል አስተው ያለ በቅርብ ቀን ሀገር ቤት ይግስ ነበርና ምናልባትም መግባር ሚና አሁንም ቢሆን በኦሮሚያ ክልል ሰፍቶ ስለሚታይ ኦሮሚያዎች ቆም ብለው ሊያስተውሉ ጥሩ ይመስለኛል። ምክንያቱም ከብዙ ኢትዮጵያውያን ጋር ጥሩ አይነት ግንኙነት የሌላቸው እንደሆነ ሁኔታ እየሰፋ መጥቷል። ህብረተሰቡን ያስቀይማሉ፣ ይሳደባሉ። ኦሮሞ ኦሮሞ ነው፣ ወሬ ሁሉ ኦሮሞ ነው። ሌላ ሰው እንደ ሰው የማይታይበት ጊዜ እየመጣ ነው። በንግግር ብቻ ሁሉም ነገር ለመሸፈን እያደረጉ ያሉት እንቅስቃሴ በጣም አስቀያሚና ወደፊት ደግሞ እኮ ለራሳቸውም ጥሩ እንደማይሆን ቆም ብሎ ያስቡበት የተሻለ ነው ይመስለኝ። እና እውነታው የሶማሌ ክልል ላይ ያለ ይመስለኛል።
በ202205444 9942 የውስጥ መስመር 14 ላይ የላካችሁልን እናመሰግናለን። ሌሎቻችሁም እንደዚሁ ላኩ። አሁን ደግሞ በኢሜይል ከላካችኋቸው አስተያየቶቻችሁና ከፌስቡክ ንግግሮቻችሁ ጥቂቱን እናሰማ።
ለአሸናፊ ነኝ ካሉ አስተያየት ሰጪ እንነሳ። ሰላም ቪኦኤ አሉ። መስከረም 2 2010 ዓ.ም. በጋዜጠኛ ትዝታ የተደረገው ቃለ መጠይቅ በጣም አከራካሪ በሚመስል መልክ የተጋጋለ ነበር። በአቶ ኢድሪስ የተሰጠው ትንተና ብዙም አሳማኝ አይመስልም። በተቃራኒው አቶ አዲሱ የሰጡት መልስ በተወሰነ ደረጃ አሳማኝ ይመስላል። ለችግሩ በሁለቱ ክልሎች መካከል ፌዴራል መንግስት ጣልቃ በመግባት ችግሩን ሊፈታ ሲገባው የመከላከያ ሰራዊት ለሌሎች ሀገሮች ውጤት ያለው የሰላም ማስከበር ሥራ እየሰራ ያለ ትልቅ ሰራዊት ሆኖ ሳለ ለምን ለነዚህ ሀገራችን ውስጥ ለሚፈጠሩት ችግሮች ፈጣን የሰላምና የማረጋጋት መፍትሄ አይሰጥም? በዚህ ደረጃ ጦርነት ሲነሳ የፌዴራል ሰራዊት ጣልቃ ሊገባ ይገባዋል ብዬ አምናለሁ ሲሉ ለአሸናፊ መልእክታቸውን ቋጭተዋል። የአሜሪካ ድምፅ ራዲዮ ይህንን አሰሙልኝ አሉ። ተበጀ አማረ ደግሞ ከደብረ ማርቆስ
በኦሮሞና በሶማሌ ኢትዮጵያውያን ወገኖቻችን መካከል ስላለው የድንበር ውጊያና የህይወት ማለፍ ዜናና የወይዘሮ ትዝታን የባለስልጣኖቹ ቃለ መጠይቅ ስሰማ ልቤ በሐዘን ተነካ። ኢትዮጵያውያን በረሃብ የሚቀጡት ሳያንስ የአገር መሪዎች ተብለው የተቀመጡት መሰሪዎች በስልጣን ለመቆየት ሲሉ በሚፈጥሩት የማያስፈልግ ልዩነት ሲያልቁ መስማት በጣም ያናድዳል ያሳዝናልም። በሻቢያ በህወሓትና የኢትዮጵያ ጦርነት በሺዎች የሚቆጠሩ የደሃ ልጆች በከንቱ አለቁ። የትግራይና የኤርትራ ተራሮችን ማዳበሪያ ሆኑ። ተራው የኢትዮጵያም ሆነ የኤርትራ ህዝብ ግን የተጠቀመው ነገር የለም። በሁሉም በኩል ግድያውና ግፉ አልቆመለትም። ህዝቡ በባሰ ስቃይ ውስጥ ነው አሉ።
አሁንም ሲሉ ቀጠሉ የደብረ ማርቆሱ ተበጀ አማረ፣ ህወሓት የፈጠረው በቋንቋ ላይ የተመሰረተው ክልል በተለያየ ቦታ ደሃውን ህዝብ ከመከፋፈልና ከማጫረስ ያለፈ የረባ ስራ አልሰራም። ህዝቡ ይህን የወያኔ ከፋፋይ ተንኮል ተገንዝቦ በከንቱ በሚፈጠር የእርስ በርስ ጦርነት ውስጥ እንዳይገባ፣ የሰውን ደም በከንቱ እንዳያፈስ የሀገር ሽማግሌዎች ሊያሳስቡ ይገባል። የሀገራችን ዋናው ችግር የቋንቋ ክልል ድንበር ጉዳይ ሳይሆን ወያኔ የፈጠረው አድሏዊ ስርዓትና የፍትህና የዜጎች የመብት እጦት ነው። ህዝብ መታገል ያለበት ግፈኞችን በጋራ ለማስወገድና ለሁሉም ዜጎች መብት መከበር እንጂ በቋንቋ ተለያይቶ ለመጋደል አይደለም። ከቅርብ ጊዜ ታሪካችን እንማር። ብዙዎች አልቀው ምን አገኘን? እናስተውል። እርስ በርስ አንጋደል። ተበጀ አማረ ከደብረ ማርቆስ የኢሜይል ሐሳባቸውን ደመደሙ።
@voamharik ፌስቡክ ገጻችን ላይ ቁጥራቸው እጅግ የበዛ ተከታዮቻችን ሐሳቦቻቸውን አንሸራሽዋል። ለዛሬ ጥቂቱን እናጣፍላችሁ።
ጃክ የማነ እንዲህ አሉ።
ሰሞኑን የኢትዮጵያ ቴሌቪዥን ስመለከት አንድ ነገር ሰምቼ እፎይ አልኩኝ። ያየሁትን ፕሮግራም ስለ ኢትዮጵያ ሲሆን ኢትዮጵያ ለሺ አመታት የቆየች ነች። ድንበሯም አንዴ ከአትላንቲክ እስከ ህንድ ውቅያኖስ ሌላ ጊዜም እያነሰ እስከ ዛሬ ዘልቃለች እያለ ነበር የሚናገረው። የመቶ አመት ታሪክ የምኒልክ ወረራ እንዳላለ ሁሉ። ስለዚህ በእኔ ይሁንባችሁ ወያኔ ክልልና የመገንጠል መብትን ራሱ እንዳመጣው ራሱ ያጥፋዋል አሉ ጃክ የማነ።
ገዳ ደምሴ ደግሞ እንዲህ አሉ።
ከሶማሌው የኮሚኒኬሽንስ ሰው እርስ በርሱ የሚጣረስ ንግግር እውነታው ምን እንደሆነ ማንም ሰው መገንዘብ ይችላል።
ሐሰን አባዱራ እንዲህ አሉ።
ይሄ ሁሉ ሲሆን ፌደራሉ መንግስት ከቶ ምን እየሰራ ነው? ከኢትዮጵያ አልፈው የምስራቅ አፍሪካን ሰላም እያስከበርን ነው ሲሉ የነበሩ ዛሬ ዜጎቻቸው ሲገዳደሉ ወዴት ገቡ? ወይስ እጃቸው አለበት?
ጅራታ ቤካ እንዲህ አሉ።
ትዝታ በላቸው ከሶማሌና ከኦሮሚያ ክልሎች የኮሚኒኬሽን ኃላፊዎች ጋር ላደረግሻቸው ቃለ ምልልሶች ምስጋና ይድረስሽ። ስለ አስተያየቶቻችሁ እናመሰግናለን ሁላችሁንም። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews ነው። በፌስቡክም በትዊተርም አስተያየቶቻችሁን አካፍሉን፣ አንሸራሹ።
የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ከርቲስ ባይነም ነው። የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያውያን በአሜሪካ
የዛሬው ኢትዮጵያውያን በአሜሪካ ወደ ሲያትል ዋሽንግተን ይወስደናል። በዘንድሮ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ዝግጅት ወቅት ወደዚያው ተጉዞ የነበረው አዲሱ አበበ ምንም እንኳ በወቅቱ የተለያዩ ዝግጅቶችን ያቀረበ ቢሆንም የሚቀረኝ አለ እያለ ነው። ወደ ሲያትል ልንመለስ ነው ማለታችንም በዚህ የተነሳ ነው። አዲሱ ከሲያትሉ የኢትዮጵያውያን ማህበረሰብ ጽህፈት ቤት ዲሬክተር ከአቶ መልአኩ ጋር ጽህፈት ቤቱን ተዘዋውሮ ተመልክቶ ነበርና አቶ መልአኩ ገብረ ማርያም ጋር ጽህፈት ቤቱን ተዘዋውሮ ተመልክቶ ነበር። እንዲህ ያቀርበዋል።
በቅድሚያ ያመራ ነው ወደ ኮምፒውተሩ ክፍል ነበር። የኮምፒውተር ላቦራቶሪ ይሉታል። በዚህ ክፍል ወጣቶችና አዲስ የመጡ ኢትዮጵያውያን ይጠቀሙበታል። የኮምፒውተር ዕውቀታቸውን ያደብሩበታል። ያ ብቻም አይደለም፣ ከትምህርት በኋላም አፍተር ስኩል በሚሉት ፕሮግራም አማርኛ ቋንቋ፣ ስለ ኢትዮጵያ ታሪክና ባህል ከ6 እስከ 12 ዓመት ዕድሜ ያላቸው ወጣቶች ይማሩበታል። በጎ ፈቃደኞች ናቸው የሚያስተምሯቸው። አንዷ በጎ ፈቃደኛ አሚን በቀለ ትባላለች። SYE በእንግሊዝኛው አህጽሮተ ቃል የሲያትል ወጣቶች የትምህርት እንደማለት ነው በተባለው ፕሮግራም መጣ። ለዚህ ለበጋ ወራት የሥራ ለመምድ ታደርጋለች።
ሰመር ኢንተርንሺፕ እንደምሰራ ተመረጥንና እዚህ በህጻናት ካምፕ እንድንሰራ እንድንረዳ።
አንቺ ትማሪያለሽ?
አዎ እማራለሁ። የኖርዝዌስት ዩኒቨርሲቲ 3ኛ ዓመት የሳይኮሎጂ ሜጀር ተማሪ ነኝ።
ወይዘሮ ሂሩት ያሉበት ደግሞ የማህበራዊ አገልግሎት ክፍል ሲሆን እርሳቸው የክፍሉ ኃላፊ ናቸው። ዋና ስራቸውም
በተለይ አዲስ ለመጡ ከኢትዮጵያ ስራ አፈላልጎ ማስያዝ፣ ቤት መፈለግ፣ የኢሚግሬሽን አንዳንድ ጉዳዮች። እኛ ከሎየሮች አሉ ከኛ ጋር የሚሰሩ። የሜንታል ሄልዝ ፕሮብሌም ያለባቸው ብዙ ሰዎች አሉ።
በማዕከሉ በርከት ያሉ የአዛውንቶች ስብስብ ይካሄዳል። ምንድን ነው ስብሰባው አልኳቸው አቶ መላኩን።
ይሄ በኢትዮጵያ ኮሚኒቲ እንደ አንድ ቀርንጫፍ ሆኖ አዛውንቶቻችንን እዚህ ያመጣን በሳምንት አንድ ጊዜ ስፖርት የሚሰሩበትን ምሳም ይበሉበትን ኮምፒውተር የሚማሩበትን የቋንቋ ትምህርት የሚባሩበትን ሁኔታ እናመቻቻለን። ይሄ ለረጅም ጊዜ ሲካሄድ የቆየ ነው እንጂ ያንድ ጊዜ ስብሰባ ብቻ አይደለም።
በየሳምንቱ ነው?
በየሳምንቱ ሮብ ከ11 ሰዓት ጀምሮ ከጧቱ 5 ሰዓት ማለት ነው ጀምሮ እስከ ከሰዓት በኋላው ድረስ የሚቀጥል ነው ማለት ነው። በአነስተኛ አልመጡም ከተባለ እስከ 20 ድረስ ይደርሳሉ። ከዛ በላይ 30 40 ሊሆኑ ይችላሉ።
አዛውንቱንም እየዞርኩ አነጋገርኩ። መቼም ሞራላቸው ግሩም ድንቅ ነው። ጠንካራ መንፈስ፣ ብርቱ የመኖር ብቻ ሳይሆን የሥራ መንፈስ አላቸው። ገና እንግዳ ነኝ ከሚሉት ከአቶ ገብረህይወት ልጀምር።
አይ ገብረህይወት ማለት ለመተዋወቅ መጥቻለሁ። ወደ 4 ወር ነው ገና እንግዳ ነኝ። ስለዚህ ብዙ እንትን ወደፊት እነዚህ ነባሮች አሉ።
ከነባሮቹ ደግሞ እርሶን ላናገር እስቲ፣ ስሞ ማን ነው?
አስፋ አስገዶም። ይሄ አረጋውያን ማህበር ወይም ቡድን ይባላል። ሲያትል በኢትዮጵያ ኮሚቴ ስር የተደራጀ ነው። እኛ የኢትዮጵያን አረጋውያን ተወላጆች እዚህ ያለ ነው የምንሰባሰበው። በየሁለት ሳምንቱ እሁድና በየሳምንቱ ሮብ ነው። በመጀመሪያ ደረጃ ሮብ ለታ ዛሬ አጋጣሚ ሆኖ የስፖርት በዓል ዝግጅት በመሆኑ ተበታተነ እንጂ በኢትዮጵያ አቆጣጠር ከአምስት ሰዓት ጀምሮ እስከ 6 ሰዓት ወይም በዚህ አገር አቆጣጠር ከ11 እስከ 12 ለአረጋውያን የሚስማማ ዮጋ ኤክሰርሳይዝ እንሰራለን። ከዮጋ ሌላ እንግዲህ ከምሳ በኋላ ደግሞ ብዙ ነገሮችን እንወያያለን።
ምሳ ማን ነው የሚያበላችሁ?
ኮሚኒቲው ነው።
በነጻ
በነጻ።
እኔ ገረመው ቦሩ እና አንድ ጊዜ ጠፍቼ ከጠፋሁበት ልጄ አገኘኝ። አረ የኛ ሰው ሁለት ሰው እንኳን የለም እንዴ ኢትዮጵያ ሰው? አረ ፈልግልኝ ብዬ ብለው ኢትዮጵያ ኮሚኒቲ ልውሰድ አለኝ። አረ እኔም ኢትዮጵያ ኮሚኒቲ ታውቃለሁ አንተ ነው የምታውቀው አልኩት። በማግስቱ ይዞኝ መጣ። በአጋጣሚ ሮብ ነበረ። ሮብ ቀን ስፖርት ሲሰሩ አገኘው። ያው እንዳከ እንደሱ ጋር ገብተ አለችኝ ወይዘሮ ዩ። በዛ ገባው። ከዛ እንደገና ምሳ ቀረበ። ምሳም አለ እንደ እኔ ሰው ነው የፈለግኩት። ምሳዬንም በልቼ በሳምንት እዚህ መገኘት ጀመርኩኝ። በዚሁ ስራ ሰጥቶኝ
ይገራሉ። አሁን
ስራ ማላቅም ነበረ። ጽዳት ነው ጽዳት፣ አበባ ምናምን ለማስተካከል ነው። አዎ እዚሁ ግቢ እስከ መሰራው በቃ አይኔን ከፈትኩኝ ማለት ነው።
በጣም አመሰግናለሁ። እርሶስ ማን ነው ስሙ?
አለሙ።
ምን አገኙ? ምን እየሰሩ ነው
አሁን? እዚህ የስፖርት ድርጅት ኮሚቴው ስላበቃ የኢትዮጵያ ኮሚቴ ሰውነቴ ደካማ ነበረ። እዚህ መጣሁ። የኢትዮጵያ ሽማግሌ አንጋፋዎችን አገኘሁ። ከነሱ ጋር ስፖርት እየሰራሁ የሰውነቴን አስተካክያለሁ።
በጣም አመሰግናለሁ። እመቤቴ ስሞስ ማን ነው?
እሺ፣ አደግድጎ ወዳጅ እባላለሁ።
እሺ፣ ምንድን ነው የምትሰራው? ስፖርት
ስፖርት እንሰራለን። እግዚአብሔር ይባርካቸው። ከወገኖች ጋር ያገናኙናል፣ እንጫወታለን። ያው እንግዲህ ስፖርት ለጤንነት ተብሏል እና ብዙ ነገር አሁን የታቀደልን ነገር አለ። ወደ ሌላም እንዲህ ያላየነውን ሀገር ያሳዩናል።
ስፖርቱ ምንም ጠቀመውት?
በጣም ጠቅመናል። ቁጭ ብለን የተጣጠፍነውን ጅማቶቻችንን ማጥናናት ማበረታታት ሆኖልናል እና እግዚአብሔር ይባርካቸው። ከውጭም ስፖርት አስተማሪዎች እየመጡ ባለፈው ጊዜ አስተምረውናል። አሁንም እዚሁ ያሉት እንግዲህ ስማቸውን ረሳሁኝ፣ በእነሱ አማካይነት ብዙ ነገር አግኝተናል።
እነዚህ አዛውንቶች ለመሆኑ አቶ መላኩ በስንት የእድሜ ክልል ይገኛሉ ብዬ ጠየቅኩ።
እንግዲህ በዚህ ሀገር ሲኒየር የሚባሉትን ከ55 ዓመት በላይ የሆኑ ናቸው።
ሙያ ያለው ሰው ነው የሚያስተምራቸው።
መጀመሪያ በሙያው የሰለጠነ ሰው ነበረ፣ ግን ከእነሱ ውስጥ በማሰልጠን ራሳቸውን እንዲችሉ አድርጓቸዋል። አንዱም እሳቸው ናቸው።
እርስዎ አስተማሪ ነዎት?
ድሮ መምህር ነኝ፣ አሁን መምህር ነኝ።
እንዴ በጣም ጥሩ ነው። ስፖርት እያሰሩ ነው
አዜ?
ስሙ ሻይ ቤት ይባል እንጂ ጥሩ መዝናኛ መገናኛና መዋያ ነው። በተለይም ከኢትዮጵያ አዲስ የሚመጡ ይገናኙበታል፣ ይጨዋወቱበታል፣ ማህበራዊ ጉዳዮችን ይወያዩበታል። ጥሩ እንግዳ መቀበያም ነው ብለውኛል አቶ መላኩ። እዚያ በበጎ ፈቃደኝነት የሚያገለግሉት ደግሞ ወይዘሮ መንበረ ታደሰ ይባላሉ። ምን ይላሉ?
አዲስ ለመጡ ሰዎች ገንዘብ የላቸው ከተማውን አያቁም እንኳን ደና መጣችሁ በማለት ቡናና ሻይ ወይም ያለውን ነገር አስተዋጽኦ ያደርጋል። ቤታቸው ሆኖ ደና ብለው እንዲቀመጡ ያደርጋቸዋል። ተስፋ እንደሚኖር ወደፊት ደግሞ ነገሮች እንደሚስተካከሉ የረዳ ስራ እንዲያገኙ ሶሻል ወርከሮች ሰዎች አሉ ፈልፍ ያረጋቸዋል።
እዚህ የሚሳተፉት ትርሶ በነጻ ነው በተቀጣሪነት ነው እንዴ?
ብዙን ጊዜ በተባባሪነትም
በግል ያስራለሁ።
አዎ ሌላ ስራ አለኝ።
ወይዘሮ ወይንሸት መሸሻ አገልግሎት በሚሰጡበት ማዕድ ቤት ያለው የጮርና ቄሽጣ ማዛው ከደጅ ይጣራል። በተለይ እንደኔ በዚያ ሰዓት ለራበው
አሁን በሚደረገው የስፖርት ጨዋታ ላይ አገሩን ወክሎ ለሚመጣው ለሁሉም ሰው ይሄንን ጮርናቄ እንግዲህ አዲስ አበባ ብስኩት እሱን እየበሉ እንዲደሰቱ እንዲሁም ወገኖቻቸውን የኢትዮጵያን ኮሚኒቲ ብዙ እርዳታ ስለሚያደርግ ለወገኖቹ እኛ ደግሞ ባለን ተሰልፈን ይሄንን አብስለን ለነሱ እናቀርባለን።
ገቢው ለኢትዮጵያ ኮሚኒቲ እንዲሆን ነው።
አዎ።
ምን ያህል ለሚሸጠው አንዱ?
አንዱን 3 ብር ከቡና ጋር 5 ብር ይሸጣል።
እንግዲህ ውድ እንደሆን ገዝተን ሞክረዋለን። እግዚአብሔር
ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ።
ወይዘሮ ዘውድነሽ አለሙ ጡረታ ከወጡ በኋላ ብቻ አይደለም በስራ ላይ ሆነውም ለብዙ ጊዜ ነው ማዕከሉን ያገለገሉት። ምን እየሰሩ ነው አሁን አልኳቸው እንደተገናኘን?
የተጎዱትን፣ መንግቢያ ያጡትን፣ መንገድ ላይ የወጡ የሚያስቸግሩትን ቦታ እየፈለግን እናሰናዳና እንሰራላቸው ነበር። አሁን ደግሞ እግዚአብሔር ይመስገን እዚህ ደርሰናል። ጡረታም ሳልወጣም በጠቅላላ ሳገለግል ኖር ያለሁ።
አመሰግናለሁ።
እጅ ባለቤቴም እዛ ላይ እየሰራ ነው ማለት ነው።
ባለቤቴ እሳቸው ናቸው። ይሎታል እርሶ ስምዎን እስቲ ንገሩኝ።
ስሜ ፍቅሩ ክፍሌ ነው። አማካሪ ይሉኛል። የሚያዙኝን ሁሉ በጎደል የምሞላ ነኝ። ጡረታ ከወጣሁ አሁን አንድ 2 ዓመት ሆነኝ። ከዛ በፊት አካውንታንት ነበር። የሂሳብ ስራ ነበር ሙያዬ። ጡረታ ከወጣ በኋላ እዚህና ይህን የመሰለ ሌላ ተመሳሳይ በጎ አድራጎት ድርጅት አለ። በሳምንት ከ30 ሰዓት ያላነሰ እዚህ አጠፋለሁ። እዛኛው ደግሞ 120 ተቀጥሬ ከምሰራበት ጊዜ የበለጠ ሰዓት ለነዚህ አጠፋለሁ።
የሲያትሉ ኢትዮጵያውያን ማዕከል ጥሩና ሰፊ አዳራሽ አለው። አባላት የሆኑ ኢትዮጵያውያን በአነስተኛ ዋጋ በ10% ቅናሽ ይጠቀሙበታል። በአብዛኛው ግን የሚከራይ ነው። በመቀመጥ ማለት ጠረጴዛ ዘርግቶ በመመገብ 220 ሰዎች ይቀመጡበታል። ለኮክቴል ወይም ቆሞ ለመመገልገል ደግሞ 390 ሰው ማዕከሉን ለመርዳት ሲል ብቻ ይከራያቸዋል። ለሰርግ፣ ለለቅሶ ወዘተርፈ። ሌሎችም ይህ መብት አላቸው። ማለትም ማዕከሉ አይከራይም ሊባል አይቻልም። በሲያት ህግ መሰረት ያስጠይቃል ብለውኛል አቶ መላኩ። የፖለቲካ ስብሰባ ሲሆን ግን ቤቱን አከራየን እንጂ የተሰብሳቢዎቹን ዓላማ አንጋራም ብለውኛል። ለምን? በሚሰበሰቡ ሰዎች ፖለቲካ ወይም እምነት ማዕከሉ አይጠየቅም ለማለት ነው። በሲያትል የኢትዮጵያውያን ማህበረሰብ ማዕከል ጉብኝታችንን ልናበቃ ነው አድማጮች። በመጨረሻ ያገኘሁት ኤግዚኪቲቭ ዲሬክተር ነኝ ያለችኝ በዋና ስራ አስኪያጅነት የምታገለግለውን ሜሮን ካሳሁንን ነው። አማርኛ ብዙ አትችልም። እዚሁ ዩናይትድ ስቴትስ ተወልዳ ማዕከሉ ውስጥ አድጋ የዩኒቨርሲቲ ትምህርቷን ስትጨርስ ደግሞ በገባችው ቃል መሰረት ማዕከሉን እጅግ አነስተኛ በሆነ ክፍያ ስታገለግል 1 ዓመት አልፏታል። እናቷ ናቸው ያሳደጓት። በፍቺ ምክንያት ወላጅ አባቷን አታውቃቸውም። በአማርኛ እናውራ እንዴ ሜሮን? ትችያለሽ?
ትንሽ እችላለሁ፣ ግን ሞክረዋለሁ አንዳንድ ጊዜ።
ምንድን ነው እዚህ ኮሚን ሴንተር ውስጥ ስራሽ?
ስታፉን ማኔጅ አድርጋለሁ። ፕሮግራሙን አየው ላይክ ማኔጅ አድርገዋለሁ። ቴክኖሎጂውን ምናምን ማኔጅ አድርገዋለሁ። አንዳንዶች ሰዎች የሚመጡትን አንድ ነገር ቢያስፈልጋቸው ስለ እኔ ደብዳቤ ምናምን ጽፋለሁ።
በአማርኛ ነው በእንግሊዝኛ?
በእንግሊዝኛ። እና ያን ደስ ነው።
በእንግሊዝኛም እንደሚባለው
ኤግዚኪቲቭ ዳይሬክተር።
እናትሽ አባትሽ የት ናቸው?
እናቴን ሲያሮ ነው የምትኖር፣ አባቴን ከኢትዮጵያ ነው ያለ። ሁለቱም 1993 ነው የመጡ። እዚህ ነው የተወለድኩ። እናቴን ሃውስኪፒንግ ስራ ትሰራለች። አባቴን በደንብ አላውቀውም።
አማርኛ እንዴት ተማርሽ?
እናቴን አስተምረች። ካፌ ውስጥ አንዳንድ ጊዜ እገባለሁ እና ከፊደሉን ጋር ሰው ስነጋግራቸው ያስተምሩልኛል።
ትንሽ ትንሽ ታነቢያለሽ? ፊደልም አጠገብሽ አለ። አሁን ለምሳሌ እዚህ ጋር አንድ ጽሑፍ አለ። እስቲ አንዱን አንብብልኝ።
ኦኬ
ልደል።
ኦኬ ሶ ከኦቲዝም ጋር በተያያዘ በአገራችን ኢትዮጵያ ያኩት ይሁን ታውት
ጥሩ ነው በጣም በጣም ጥሩ ሙከራ ነው።
ትምህርትሽ ዝሜሮን ምን ተማርሽ?
I graduated from Denmark College, anthropology and health studies.
እዚህ በመሰረበት ጊዜ community center ይከፍልሻል?
አዎ ይከፍልኛል። In a survival mode of the chill and Ethiopian community, but on like, you know, in being in a budget fit yarek turu no lane because in a, I can, you know, demos and it's enough for me and the Ethiopian community, but on like kabad adellem so hulatun lane like like you know yetaqbinal like the Ethiopian community lane
itta community genzeb binoro likaflish ichilal malatno ደሞዝም በቀይ ባይኖር በነጻ ለመስራት ፈቃደኛ ነሽ?
አዎ። እና አንሰም አንዳንድ ሳምንት ላይ ብዙ መስራት አለብኝ እና ቮለንቲር ይችላልው ከቤት ስለምኖር እና ከናቲንግ ጋር ስለምኖር more flexibility አለኝ ስለሰነ ግን it's okay because አሁንም like እኛ የኛ vision Ethiopian community in the adult no right ለአሁንም like ምንችለው ነው እንሰራ ግን ብዙ ስራ ብንሰራ አሁን ትናንሽ ደሞዝ ቢሆን እኛም እናውቀው like የኛ you know ህልማችን ለcommunity ምን እንዲያደግና እስከዛ ድረስ you know we work hard yeah
በጣም አመሰግናለሁ። ወደፊት ደግሞ አማርኛ በደንብ ተምረሽ በሰፊው እናወራለን። thank you
you're welcome thank you
ሁሉንም እንግዶችንና እነርሱን ያዘጋጁልኝን አቶ መላኩን አመሰግናለሁ። እግዚአብሔር ይስጥልኝ።
እናመሰግናለን አዲሱንና እንግዶቹን። ተከታዩ ደግሞ
ዲሞክራሲ ዝግጅት ነበር በነገራችን ላይ
ግሩም ነበር።
አዲሱ ሲረቦ ሲረቦ
በተለየ ጮናቄ ተከታዩ ዝግጅት ዲሞክራሲ በተግባር ነው እንዳልነው
የላይቤሪያ ፕሬዚደንት ኤለን ጆንሰን ስተርሊፍ ሀገሪቱን ለ12 ዓመታት ግድም ከመሩ በኋላ ስልጣን ለማስረከብ እየተዘጋጁ ናቸው።
በሚቀጥለው ወር በሚካሄደው ምርጫ ፕሬዝደንቷን ለመተካት ታዋቂ ፖለቲከኞችን ጨምሮ 20 እጩ ተወዳዳሪዎች ቀርበዋል። አንዳንድ ድምጽ ሰጪዎች ግን ማንን እንደሚመርጡ ገና ውሳኔ ላይ አልደረሱም። ሞኒክ ጆን ከሞንሮቪያ ተከታዩን ዘገባ አጠናቅራለች። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራም እንደሚከተለው አሰናድቶታል።
በላይቤሪያ በሀገሪቱ ከ10 ዓመታት በኋላ ለመጀመሪያ ጊዜ ሰላማዊና ዲሞክራሲያዊ የስልጣን ሽግግር ይካሄዳል ብለው ብዙዎች ተስፋ ያደረጉበት ፕሬዝደንታዊ ምርጫ በአንድ ወር ርቀት ላይ ይገኛል። ፕሬዝደንት ኤለን ጆንሰን ሰርሊፍ ከሁለተኛው የእርስ በርስ ጦርነት በኋላ ከተካሄደው የ2005ቱ እንደ አውሮፓውያን ዘመን አቆጣጠር ምርጫ ጀምሮ ሀገሪቱን በመምራት ላይ ሲሆኑ ህጋዊው የሁለት የስልጣን ዘመናቸው ጊዜ እየተገባደደ ነው። በዘንድሮ ፕሬዝደንታዊ ምርጫ ከ26 የተለያዩ ፓርቲዎች በእጩነት የቀረቡ 20 ፖለቲከኞች ሊተኳቸው ይወዳደራሉ። እጩዎቹ ለላይቤሪያ የመጀመሪያ በሆነው ክርክር ተጠምደዋል። ከተቃዋሚዎቹ ጎራ ዋናው እጩ ተወዳዳሪ የቀድሞው የኮካኮላ ፋብሪካ ዋና ስራ አስኪያጅ አሌክሳንደር Cummings ናቸው።
If you keep doing the same things, you will not get different results.
የቀድሞውን ስራ የምትደጋግም ከሆነ የተለየ ውጤት አታመጣም። ሌላው መሰረታዊ ሐቅ ደግሞ መጻይ እድልህ የሚያምረው በፊት ባከናወንከው ጥሩ ስራና በጎ ምግባርህ ነው። ላይቤሪያውያን ጥቅምት 3 ድምጽ ለመስጠት ሲወጡ እነዚህን ሁለት ሐቆች በአእምሯቸው እንዲይዙ ጠይቃለሁ።
ፕሬዝዳንት ኤለን ጆንሰን ሰርሊፍ ያቺን በርስ በርስ ጦርነት የተበታተከች አገር በማረጋጋት ዓለም አቀፍ ምስጋና የተቸራቸው ቢሆንም የአንድነት ፓርቲያቸው አስተዳደር በብዛት በሙስና ወንጀሎች ይከሰሳል። ለውጥ ለተስፋ ለላይቤሪያ የሚያስፈልጋት ትክክለኛ ለውጥ ነው። በሀገሪቱ ለውጥ እየመጣ ነው የሚሉ መፈክሮች በመላ ሞንሮቪያ ከተማ ውስጥ እየተካሄዱ ባሉ የምርጫ ዘመቻዎች ላይ ያስተጋባሉ፣ በሰሌዳዎች ላይም ጎልተው ይታያሉ። እጩ ተወዳዳሪዎች በተለይ መድረስ የሚፈልጉት ወጣት መራጮችን ነው። ለምሳሌ የብሔራዊ ኮንግረሱ ፓርቲ እጩ ወጣቱን ለመሳብ በማቀድ የሙዚቃ ባለሙያዎችን አሰልፈዋል። ከነርሱም በዋንኛነት የተመረጠው የወቅቱን መንግስት በመተቸት በከፍተኛ ደረጃ የሚታወቀው ጃኩን ጄ ይገኝበታል። በምርጫው በእጩነት ከቀረቡ መሃል ግን ምክትል ፕሬዝዳንቱ ጆዜፍ ቦካይ ይገኙበታል። እኚህ የገዢው ፓርቲ እጩ ተወዳዳሪ ዋና የምረጡኝ ዘመቻቸው መሪ ቃል ተቋማት እገነባለሁ የሚል ነው።
When people ask me what are your priorities for this country, I say to them, number 1 roads, number 2 roads, number 3 roads.
ስልጣን ብትይዝ ቅድሚያ የምትሰጣቸው አጀንዳዎች ምንድናቸው ብለው ሰዎች ይጠይቁኝ፣ አንደኛ መንገዶች መስራት፣ ሁለተኛ መንገዶች መስራት፣ ሶስተኛ መንገዶች መስራት መሆናቸውን እነግራቸዋለሁ። የዚህችን ሀገር ምጣኔ ሀብት ማሳደግ የምንችለው ከቦታ ቦታ መንቀሳቀስ ስንችል እንጂ በምንም አይነት ተዘግተን ሊሆን አይችልም።
በዘንድሮው የላይቤሪያ ፕሬዝዳንታዊ ምርጫ በእጩነት ከቀረቡ ታዋቂ ግለሰቦች ሌላው የቀድሞው የእግር ኳስ ኮከብ ተጫዋችና ያሁኑ በፓርላማው የሕግ መወሰኛ ምክር ቤት አባል ጆርጅ ዌያ ነው። ጆርጅ ዌያ በ2005ቱ እንደ አውሮፓውያን ዘመን አቆጣጠር የላይቤሪያ ፕሬዝዳንታዊ ምርጫም ተወዳድሮ እንደነበር ሲታወስ በኤለን ጆንሰን ሰርሊፍ ተሸንፎ ወጥቷል።
አትሳሳቱ፣ በምንም አይነት ዝም ብለን በመቀመጥ ዲሞክራሲያዊ መብቶቻችንን አንነጠቅም። በሕዝብ ያልተመረጠ መሪም ስልጣን ላይ አናስቀምጥም። የሚመረጠው መሪ በብዙሃኑ እንጂ በጥቂቶች አለመሆኑን እናረጋግጣለን። ያም ሲሆን የምትከፍሉት መስዋዕትነት መና አይቀርም። የምንወዳደረው በመጀመሪያው ዙር ድል ለመቀዳጀት ነው።
አንዳንድ መራጮች በእጩዎቹ መብዛት የተነሳ ለመወሰን መቸገራቸውን፣ ሌሎች ደግሞ እንዲያውም ጉዳያቸው እንዳልሆነ ይናገራሉ። አሁንም ገና የምመርጠውን እየፈለግሁ ነው። እስካሁን ቀልቤን የሳበ አላገኘውም። እኛ ላይቤሪያውያን የወቅቱ የሰርሊፍ አስተዳደር ከድህነት ያወጣናል ብለን ነበር ተስፋ ያደረግነው። ጉድ ሰርቶናል። በእጩነት የቀረበ አንድም የምተማመንበት ሰው የለም ሲሉ አስተያየት የሰጡ እንደ ማክሲም ኬነዲ፣ ጁዲ ዊሊያምስ እና መርሲ ግሪን ያሉ መራጮችን አግኝተናል። ኢንተርናሽናል ፖለቲካል ፖልስ በተሰኘ በቅርቡ የተካሄደ የሕዝብ አስተያየት መለኪያ ደግሞ ከጠቅላላው የላይቤሪያ 2,100,000 ሕዝብ መካከል ሩቡ ገና ማንን እንደሚመርጥ አልወሰነም። ዋና ጽሕፈት ቤቱን በዩናይት ስቴትስ ያደረገው የላይቤሪያ ብሔራዊ ዲሞክራሲያዊ ተቋም ባልደረባ ቶማስ ዱ የሀገሪቱ ድምፅ ሰጪዎች ተስፋ የቆረጡ መሆናቸውን እንደ ታዘበ ይናገራል።
ሰዎች ለስልጣን ከበቁ በኋላ ከመረጣቸው ሕዝብ ጋር ግንኙነታቸውን አይጠብቁም። በዚህም ምክንያት ሕዝቡ ለካ የምትፈልገኝ ድምፅን ለማግኘት ስትል ብቻ ነበር የሚል ትርጓሜ ይሰጠዋል።
ኔሊ ኩፐር ዌስት ፖይንት የተባለው የሴቶች ጤናና ልማት ድርጅት ዋና ፕሬዝዳንት ናቸው። ከዚህ ቀደም የኢቦላ ወረርሽኝ የአካባቢውን ሀገሮች በመታበት ወቅት ቀውሱን ለማስወገድ በተያዘው ጥረት ቁልፍ ሚና የተጫወተ ድርጅት ነው። ላይቤሪያ ጥሩ የጤና ጥበቃ መዋቅር ያልዘረጋች ሀገር መሆኗ የተጋለጠውም ኢቦላ በተሰራጨበት ወቅት መሆኑ አይዘነጋም። ኔሊ ኩፐር እንደሚሉት እጩ ተወዳዳሪዎች አጀንዳዎቻቸውን በግልጽ ማሳወቅ ይጠበቅባቸዋል።
እነኚህ ሰዎች ለላይቤሪያ ምንድን ነው የሚያደርጉት? ለእኔስ በግል ምንድን ነው የሚያደርጉልኝ? ለሕፃናት ልጆችስ ምን ለማድረግ አቅደዋል?
በዘንድሮው የላይቤሪያ ፕሬዝዳንታዊ ምርጫ በእጩነት የቀረቡት ተወዳዳሪዎች የመብዛታቸው ጉዳይ እየተወሳ ባለበት መካከል የሰርሊፍ ቅርስ ሲነሳ በአፍሪካ የመጀመሪያዋ ተመራጭ ሴት ፕሬዝዳንት መሆናቸውን እናገኛለን። በዚህ ምርጫም አንዲት ለፕሬዝዳንትነት በእጩነት የቀረቡትን ጨምሮ ብዛት ያላቸው ሴቶች ለከፍተኛ የመንግሥት ሥልጣን ቦታ ይወዳደራሉ። ከእነርሱ መካከል 6ቱ የሚወዳደሩት ለምክትል ፕሬዝዳንትነት ሲሆን 160 የሚሆኑ ደግሞ ለፓርላማ መቀመጫ ይወዳደራሉ።
ክብራትና ክብራን አድማጮች ለዛሬ የረቡዕ ምሽት ያስተናዳናቸው ዝግጅቶች በዚህ ተጠናቀዋል። በምሽቱ ፕሮግራም አናዘጋጅ በተስተባብላችሁና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ስናስተናግዳችሁ ያመሸነው እኔ ቆንጅት ታይና ሰለሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.